ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ምሽት ግንቦት 28 2014 ዓ.ም ዝግጅታችን ጀመረ። ለኢትዮጵያውያን ሕክምና ባለሙያዎች የሀገራቸውን የጤና ዘርፍ ለማደርጀት በምን መልኩ አስተዋጽኦ ማድረግ ይችላል?
ቻለት የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክቱት የሚችሉት አስተዋጽኦ በጣም ብዙ ነው እና መሳተፋቸው እጅግ በርካታ ጥቅሞች አሉት።
በኢትዮጵያ ሕክምና ማህበር አመራርነታቸው ሐኪሞች ለኢትዮጵያና የጤና ወግ በተሰኙ ማህበረሰብ ተኮር ዘመቻዎችና አገልግሎቶች የሚታወቁትን ዶክተር ፍጹም ጥላሁንን ነው የሰማናቸው። በጉዳዩ ላይ የተደረገውን ረዘም ያለ ውይይት በምሽቱ እናስደምጣችኋለን። የተጎዱ ሴቶችን መንፈስ ስለሚያድሰው የደስታ መንደር፣ የነሄልዝ ስለተሰኘው ጤና አገዝ አገልግሎት የሚነግሩን ዘገባዎችና ሌሎች ጉዳዮች በምሽቱ መሰናዷችን ተካተዋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ጽዮን ግርማ ደግሞ የዕለቱ መሰናዶ አዘጋጅ ናት። እስከ ምሽቱ 4 ሰዓት አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ መንግስት በእስር ላይ ለሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ እና ሌሎች በእስር ላይ የሚገኙ በርካታ ጋዜጠኞች ህጋዊ አካሄዶችን በመከተል ፈጣን ፍትህ እንዲሰጥ፣ ጋዜጠኛ ተመስገን ደሳለኝንም በአስቸኳይ ተገቢውን ሕክምና እንዲያገኝ እንዲያደርግ ጠየቀ። ጋዜጠኛ ተመስገን ደሳለኝ ፖሊስ ጣቢያ ውስጥ በተፈጸመበት ድብደባ አይኑ እና በጎድን አጥንቱ ላይ ጉዳት እንደደረሰበት እና ምንም እንኳን የፖሊስ ጣቢያው ሐኪም በውጭ እንዲታከም የጻፉለት ቢሆንም ሕክምና ግን ሊያገኝ እንዳልቻለ ኢሰመጉ ማረጋገጡን ዛሬ ባወጣው መግለጫ ጠቅሷል። ኢሰመጉ ሀገር አቀፍና ዓለም አቀፍ የሰብአዊ መብቶች ህጎችንና ድንጋጌዎችን በመጥቀስ በጋዜጠኛ ተመስገን ደሳለኝ ላይ ድብደባ የፈጸሙ የፖሊስ አካላት በአስቸኳይ በህግ ተጠያቂ እንዲሆኑና በሌሎች እስረኞች ላይ መሰል ድርጊቶች እንዳይፈጸሙ አስፈላጊ ቅጣትን በማሳለፍ እርምጃ እንዲወስዱ እንዲደረግ ጠይቋል። አያይዞም ፖሊስ ጣቢያዎች በእስር ላይ የሚገኙ ሰዎች ያሏቸውን መብቶች በአግባቡ እንዲያከብሩ እንዲሁም የእስረኞችን ሁኔታ መከታተል ይችሉ ዘንድ ለሰብአዊ መብት ተባባሪ እንዲሆኑ ጥሪ አቅርቧል። ጋዜጠኛ ተመስገን ላይ ድብደባ መፈጸሙን ወንድሙንና ጠበቃውን ጠቅሰን መዘገባችን ይታወሳል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በዚህ ጉዳይ ላይ በሰጡት ምላሽም ስለ ሁኔታው ማጣራት እየተደረገ መሆኑን መግለጻቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰሜናዊ ኬንያ የዋጅር አውራጃ ፖሊስ ጣቢያ ታስረው የሚገኙ 9 ኢትዮጵያውያን ፍልሰተኞችን መጎብኘቱን አስታወቀ። እስረኞቹ በእድሜያቸው ከ18 ዓመት በታች መሆኑንና 4ቱ ደግሞ ሴቶች እንደሆኑ ትላንት ባወጣው መግለጫ ገልጿል። ኢሰመኮ በመግለጫው አያይዞ ህጻናቱ መደበኛ ላልሆነ ፍልሰት የተጋለጡ መሆናቸውን ገልጾ ይህም የሰብአዊ መብቶቻቸው አደጋ ላይ እንዲወድቅ በህገ ወጥ ደላሎች እና በሙስና ለተዘፈቁ ባለስልጣናት ተጋላጭ እንዲሆኑ አድርጓል ብሏል። ሌሎች እስከ 18 ዓመት በላይ የሆኑ 18 መደበኛ ያልሆኑ ፍልሰተኞችም በዋጅር እስር ቤት በእስር ላይ እንደሚገኙ ኮሚሽኑ ገልጿል። አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በናይጄሪያ ዋና ከተማ አቡጃ ውስጥ ከአንድ ሃይማኖት መምህር ጋር ተከራክሯል ወይም ኃይለ ቃል ተነጋግሯል በሚል ቅዳሜ ዕለት በደቦ ተቃጥሎ የተገደለውን ግለሰብ በተመለከተ የናይጄሪያ ባለስልጣናት ማጣራት እያደረጉ መሆኑን አስታወቁ። በናይጄሪያ ባለፉት ቅርብ ሳምንታት ውስጥ አንዲት የክርስትና እምነት ተከታይ ሴት የእስልምና እምነትን የሚያጠለሽ ወይም የሚያንቋሽሽ ንግግር ተናግራለች በሚል ከተቃጠለች በኋላ እንዲህ አይነት ክርክር የተለመደ ሆኗል። የአቡጃ ፖሊስ ህዝብ ግንኙነት ኃላፊ ጄ ሶፈኒ አደ ለአሜሪካ ድምጽ በሰጡት መግለጫ ተቃጥሎ የተገደለው የ30 አመቱ አህመድ ኡስማን የአካባቢው ማህበረሰብ የጥበቃ አባል እንደነበር ገልጸዋል። የፖሊስ ባልደረባው እንዳሉትም ኡስማን አቡጃ ሉግቤ አካባቢ ማንነቱ ለጊዜው ይፋ ካልተደረገ የእስልምና እምነት ተከታይ መምህር ጋር ክርክር ውስጥ እንደገባና እየተባባሰ መሄዱን ነው። ከዚያም ወደ 200 የሚጠጉ የእስልምና ሃይማኖት መምህሩ የደቦ ደጋፊዎች ኡስማንን መደብደብ እንደጀመሩና ፖሊሶች ደርሰው ጣልቃ ከመግባታቸው በፊት እንዳቃጠሉት የፖሊስ ባልደረባው ተናግረዋል።
We receive a distress call and then we responded to
በጣም አስጨናቂ የስልክ ጥሪ ደረሰን። ከዚያም ወዲያውኑ የሉግቤን አንድ ዲቪዥን በማስተማራት ምላሽ ሰጠን። በከፍተኛ ሁኔታ በቃጠሎ የተጎዳውን ተጎጂ ደርሰን አግኝተን ወዲያውኑ ወደ ሆስፒታል ወስደነው ነበር። ነገር ግን ሆስፒታል ስንደርስ ሐኪሙ ግለሰቡ መሞቱን አረጋግጠልን ያሉት። በዚህ ድርጊት ተጠርጥሮ የታሰረ አንድም ሰው የለም። በመጨረሻም የመካከለኛው አፍሪካ ሪፐብሊክ እና የካሜሮን ከፍተኛ ባለስልጣናት ከመካከለኛው አፍሪካ ሪፐብሊክ የሚካሄደውን ውጊያ ሸሽተው ወደ ካሜሮን የስደተኛ መጠለያ ጣቢያዎች ሰርገው እየገቡ የሚገኙትን ታጣቂዎች በጋራ ለመዋጋት ስምምነት ላይ ደርሰዋል። የጦር መሳሪያ ዝውውርንም ለመቅታት ወታደሮቻቸውን በጋራ እንደሚያሰማሩም ገልጸዋል። ባለስልጣናቱ እዚህ ስምምነት ላይ የደረሱት የመካከለኛው አፍሪካ አማጽያንና ታጣቂ ቡድኖች በድንበር ላይ የሚገኙ ከተሞችንና መንደሮችን በመውረራቸውና ለተለያዩ አቅርቦቶች ሲሉ ጥቃት እያደረሱ ስለሚገኙ መሆኑን አስታውቀዋል። አድማጮች፣ ለዜና የተመደበው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት መሰናዷችን ጋር አብራችሁን ቆዩ።
ጽዮን ግርማን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ምሽት ግንቦት 28 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥም ትችላላችሁ። ወደ ቀዳሚ ጉዳይ እንሻገር። ትውልደ ኢትዮጵያውያን ተሰማርተው ሙያ አሻራቸውን እየተዉ ከሚገኙባቸው ዘርፎች መካከል አንዱ የጤናው ዘርፍ ነው። በሕክምና ባለሙያነት፣ በመምህርነት፣ ተመራማሪነት አንቱ በተሰኙ ተቋማት ስር የሚሰሩ ትውልደ ኢትዮጵያውያን ገና በማደግ ላይ ያለውን የኢትዮጵያን የጤናን ዘርፍ ይበልጥኑ ለማሳደግ ምን አይነት ሚና መጫወት ይችላሉ? በዚህና በተያያዥ ጉዳዮች ላይ ሐሳባቸውን የሚያካፍሉን እንግዳ ጋብዣለሁ።
ጋበዝኩት ዶክተር ፍጹም ጥላሁን ነው። ዶክተር ፍጹም በሙያው የውስጥ ደዌ ሐኪም ሲሆን በኢትዮጵያ ሕክምና ማህበር ውስጥ በአመራርነት ከማገልገሉ በተጨማሪ የጤና ወግ የተሰኘው ለኢትዮጵያውያን ጤና ነክ መላዎችን የሚያቀብል የሚያስተምር አውታር አጋር መስራች ነው። በተለያዩ ጊዜያት በዘርፉ ባደረጋቸው ማህበረሰብ አቀፍ ዘመቻዎችም ይታወቃል። ዶክተር ፍጹም እንኳን ወደ ስርጭታችን በሰላም መጣ።
አመሰግናለሁ። እንኳን ደህና ቆያችሁኝ። ለጋበዛችሁኝም እጅግ በጣም አድርጌ አመሰግናለሁ።
እኛም እናመሰግናለን። እንግዲህ አንተና አጋሮችህ ኢትዮጵያና ኢትዮጵያውያንን በሚመለከቱ ጤና ተኮር ዘመቻዎችና እንቅስቃሴዎች አገልግሎቶች ታውቃላችሁ። በውጭ ሀገራት በተለይ እንደ ዩናይትድ ስቴትስ ባሉ ሀገራት የሚኖሩ ወጣት የህክምና ባለሙያዎች በመሰል ማህበረሰብ አገዝ አገልግሎቶች ውስጥ መሳተፋቸው አስፈላጊ የሚሆነው ለምንድን ነው ብለህ ታስባለህ?
በአሜሪካም ሆነ በሌሎች ሀገራት የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክቱት የሚችሉት አስተዋጽኦ በጣም ብዙ ነው እና መሳተፋቸው እጅግ በርካታ ጥቅሞች አሉት። ቀጥታ የሆነ ለምሳሌ የስኪል ትራንስፈር ወይም ደግሞ የምናውቀውን ሙያ በተለይ ደግሞ በህክምና ውስጥ በየጊዜ የተሻሻለ የሚመጡ ነገሮች አዳዲስ ነገሮችን እሱን የማሳወቅ የማስተላለፍ እና የማስተማር ስራ ልንሰራ እንችላለን፣ ለስራ ባልደረቦቻችን፣ ለሌሎችም። እንደዚሁም በተጨማሪ ደግሞ እነዚህን መረጃዎች በቀላሉ ለህብረተሰቡ ሊደርሱ በማድረግ ማገዝ እንችላለን። ከዛም ባለፈ ደግሞ ሪሶርሶችን ሞኒተሪም ይሁን እዚህ ያሉ የተሻሻሉ አድቫንስ የሆኑ ቴክኖሎጂዎችን ወደዛ እንዲገቡ የማድረግ አስተዋጽኦ ልናበረክት ስለምንችል ዳይሬክትሊ መሳተፋችን ብዙ ጠቀሜታ ይኖረዋል ብዬ አስባለሁ።
እንግዲህ ዶክተር ፍጹም አንተና ሌሎች አጋሮች በጋራ በመሆን ሐኪሞች ለኢትዮጵያ ወይም ዶክተርስ ፎር ኢትዮጵያ በሚል ዘመቻ ውስጥ ተሳታፊ ነበራችሁ። ከዚያ ጎን ለጎን ደግሞ ከዶክተር ኤርሚያስ ካቻ ጋር ሆናችሁ የጤና ወግ የተሰኘ አውታርን መስረታችኋል። ከአንድ ዓመት በላይ ተሻግሯል ይሄ አውታር። እነዚህ እንቅስቃሴዎችና እነዚህ አገልግሎቶች በአሁኑ ሰዓት በምን ደረጃ ላይ ይገኛሉ? እስካሁን ድረስ ያገኛችሁት ምላሽስ ምንድን ነው? በማህበረሰቡ ዘንድስ እየፈጠሩት ነው የምትለው ጠቀሜታ ፋይዳ ምንድን ነው?
የጤና ወግ በአጠቃላይ ከተመሰረተ ኦልሞስት አሁን ወደ 2 ዓመት ሊሆነው ነው። የጤና ወግን ስመሰርት አላማ አድርገን የተነሳ ነው። አንደኛ ቮሊንተሪ ወይም ደግሞ በበጎ ፍቃድ ማገልገልን ልምዱን ማካፈል ነበረና እዚህ ያሉ ባለሙያዎች ጊዜያቸውን የተጣበበ ቢሆን 1-2 ቀናቸውን እንደውም እንደምንም ብለው አጣበው ማስተማር የሚችሉት ነገር ለህብረተሰቡ እንዲያስተምሩ፣ ሌሎች ደግሞ ሞቢላይዝ ልናደርግ የምንችላቸውን ሪሶርሶችን ደግሞ አዘጋጅተን ወደዛ የምንልክበት መንገድ እንድናመቻች የተዘጋጀ ነገር ነውና እስካሁን በጣም ጥሩ እየሄደ ነው። በእኛ በኩል ወደፊትም ከዚህ የበለጠ ትልቅ ቦታ መሄድ የሚችል ፕሮግራም ነው ብለን ነው የምናስበው እና በተለያዩ ዘርፎች ነው። ስለ ጤና ወግ ዲቴል እንመለሳለን። ዶክተርስ ፎር ኢትዮጵያ በዶክተር ምስክር ሰርጅን እና እሷ ያመጣችው ኢኒሽቲቭ ነበርና ከጤና ወግ ጋር በመተባበር በተለይ በጉዳት በደርሶባቸው በነበሩ ጊዜ በጦርነቱ ጉዳት የደረሰባቸውን አካባቢዎች ወደ ትግራይም ወደ አፋር፣ አማራ ክልል ያሉ የጤና ተቋማት በምን መልኩ ማገዝ እንችላለን በሚል የተነሳና በዛ ጊዜ ብዙ የጤና አገልግሎት ላይ የሚውሉ እቃዎችን ከዚህ ህዝቡ ይዞ እንዲሄድ የማበረታታት ብዙ ስራዎች ተሰርተዋል እና ያም ውጤታማ ነበር ብዬ አስባለሁ። እና በቅንጅት ነበር የሰፋ ነው ከጤና ጥበቃ ሚኒስቴር ጋር፣ ከተለያዩ ተቋማት ጋር፣ ከኢትዮጵያ ሕክምና ማህበር ጋር እና ጥሩ ውጤታማ ነበር ብዬ አስባለሁ።
በጣም አመሰግናለሁ። ስለ የጤና ወግ ወደኋላ ላይ መለስ ብለን እንጨዋወታለን። ከዚያ በፊት ግን የዶክተርስ ፎር ኢትዮጵያ ነገር ከተነሳ አይቀር የእንቅስቃሴው አስተባባሪ ከነበረችው ዶክተር ምስክር አባተ ጋር በአንድ ወቅት አጭር ቆይታ አድርጊያለሁ። ስለ አገልግሎቱ አጀማመርና ይዘት ከነገረችኝ መካከል ቀንጨብ አድርገን የተወሰኑ ሰከንዶች ሰምተን እንመለስና ውይይታችን ይቀጥላል።
ከዶክተር ፍጹም ጥላሁን ኔፍሮሎጂስት የኪድኒ ዶክተር ነው ከእሱ ጋር እና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው። እና ለሕክምና ወርከርስ ዩኒቲ እና አንድነት የሚፈጥር አይነት ቮይስ ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው። ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተጋጋሚ ነገር እንዳይኖር ኤፊሽንት እንድንሆን የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ በሜዲካል ሰፕላይ የሆስፒታል እቃዎች፣ የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ ያሉትን ኦፖርቱኒቲዎች እንዲያገኙ ፕላትፎርም በዌብሳይታችን ሰራ።
ቀደም ብለን የሰማናት ዶክተር ምስክር አባተን ነው። ዶክተርስ ፎር ኢትዮጵያ የተሰኘው እንቅስቃሴ አገልግሎት አስተባባሪ እንዲሁም ከመስራቾች መካከል አንዷ ናት። ዶክተር ፍጹም ወደ አንተ ልመለስ። ቀደም ባለው ጊዜ የጤና ወግ ስለተሰኘው አገልግሎታችሁና አውታራችሁ አውርተን ነበረ። በአሁኑ ሰዓት ይሄ አገልግሎት ተስፋፍቶ የሕክምና ትምህርት ማጠናከሪያዎችን መስጠት፣ የምርምር ጽሁፎችን ማወዳደር ላይ ሁሉ ደርሷል። የእስካሁኑ መንገዳችሁ ምን ይመስል ነበረ? ከጅምራችሁ እስካሁን በደረሳችሁበት ሂደት የተማራችሁት የኢትዮጵያን የጤና ሁኔታ የህዝቡን ደግሞ የጤና ትምህርት አቀባበል በተመለከተ ያገኛችኋቸው ግኝቶች ምን ይመስላሉ?
ከጀመን ጀምሮ የነበረው ሂደት ያሳየ ነገር ሀሳብና የሆነ ጥር ካለ ሰዎች ሊቀበሉ እና ሊረዱ እንደሚዘጋጁ ነው። ይህን ስንጀምር መጀመሪያ የነበር ነው እኔና ዶክተር ኤርሚያስ ነበር ፖድካስት በማድረግ የተወሰነ ትምህርቶችን እንስጥ የሚል ቀለል ያለ ሀሳብ አድርገን ነበር የጀመርነው እና ከዛ ዌብሳይቶችን በማዘጋጀት ስሜት ግን ያለው በጤናው ዘርፍ ላይ ያሉት ችግሮች በጣም ዘርፈ ብዙ ስለሆኑ በየጊዜው ይህንን ብናደርግስ፣ ሰዎች ደግሞ እንደዚህ ማድረግ ከቻላችሁ ይህንንም ብንጨምር ሲሉ የእኛን ቮሉንተሪዝም የሚያዩ ሰዎች እየተጨመሩ እያደጉ ሄደው አሁን በዴዛችን ኢትዮጵያም ሆኖ እዚህም ሆኖ ነው የምንሰራው ነው። በርካታ ቮሉንተሮች አብረውን የሚሰሩ አሉ። እንደውም አብዛኛው የጤና ወግ ቮሉንተርስ ኢትዮጵያን አሁን ቤዝ ያደረጉት እና ያንን በማየት ከአሁን በኋላ የምናደርገው ነገር እንደ በዘፈቀደ እንዳይሆን ተቋማዊንን ብለን በህጋዊ መንገድ ሬጅስተር ቢሆነ ፔንስልቬኒያ ውስጥ አሜሪካ ውስጥ ሬጅስተር ቢሆነ ነን ፕሮፊት ሆኗል። እና የስራ አቅጣጫችንን ደግሞ በዋና ዋና አራት መንገዶች ከፍለናቸው አስቀምጠናቸዋል። አንደኛው ሄልዝ ፕሮሞሽን ወይም ደግሞ ጤናን ማስተዋወቅ ወይም ደግሞ ጤናን ፕሮሞት ማድረግ ነው። እና አንድን እሱን ለህዝቡም ለስራ ባልደረቦቻችንም ነው ሁለተኛ ደግሞ ኮሚኒቲ ኢንጌጅመንት እንደሞ ማህበረሰቡን ማስተባበርና እንዲህ ለምሳሌ ብለድ ዶኔሽን ድራይቮች እንዲኖሩ ዲሴቢሊቲ ወይም ደግሞ አካል ጉዳተኝነት ያለባቸው ሰዎች ከጤና ተቋማት እንዳይገለሉ የሚደረጉ ኢንክሉሲቭነት ወይም ደግሞ አካታች የሆኑ የጤና ስርዓቶች እንዲኖሩ በዛ ዙሪያ መስራት። ሌላው ሜንተርሺፕ የምንለው ደግሞ ከኛ በታች የሚመጡ ጁኒየር ሜዲካል ተማሪዎችም ይሁን ሄልዝ ፕሮፌሽናልስ በምን መልኩ ሌሎችን መንገድ እያዩ የተሻለ መንገድ እንዲወስ በካሪያቸው በስራ እድገታቸውም ይሁን በአጠቃላይ በስራቸው ውስጥ የተሻለ ነገር እንዲሆኑ ሜንተር ማድረግ ጋይድ ማድረግ አንዳችን ከአንዳችን የምናመራርበትን ሜንተርሺፕ ፕላትፎርም ክሬት አድርገናል። አሁን በየሶስት ወሩ ሰዎች እንቀበላለን። በአንድ ሶስት ወር ውስጥ 200 በላይ ሰዎች እንጌጅ እያደረግን ነው የምንሄደው። ሌላኛው ሜዲካል ኤዲኬሽን ነው። እሱ ይሄ ሌክቸሮችን መስጠት እና ደግሞ በቅርብ ደግሞ የምንጀምረው ሪሰርች እና ኳሊቲ ኢምፕሩቭመንት ፕሮጀክቶች አሉ። የተወሰኑ የተወዳደሩ ሰዎችን የሚያሳዩትን ሪሰርች ወይም ደግሞ ኳሊቲ ኢምፕሩቭመንት ፕሮፖዛላቸውን አይተን ግራንት ማድረግ ያንን ነገር እንዲሰሩበት እንዲገቡበት በፋይናንሻሊ የመደገፍ ፕሮግራሞች አውጥተን በዚህ ዓመት የሚጠቃለል ይሆናል። ሜዲካል ተማሪዎችን ደግሞ ሕክምና ጽሑፎችን እየጻፉ እንዲወዳደሩ እያደረግን ኦልሬዲ እሱ ሁለት ዓመት አድርገነዋል። በጣም ውጤታማ ነበረም። የሚኒስትር ፈልግን በአፕሮቫል ያለው ባለፈውም ወዳጁ ያሸነፉን ተማሪዎች ከዶክተር ሊያ ጋር ሆነን ነበረ ሽልማትን የሰጠናቸው ነው። በእነዚህ አራት አምስት ዋና ዋና አቅጣጫዎች ጥሩ ማሬ ዘናል ብዬ አስባለሁ።
መልካም ዶክተር ፍጹም፣ ወደ ቀጣዩ ጥያቄ ከመሻገር በፊት የጤና ወግ የተሰኘው አውታር ስራ በጀመረበት ሰሞን ከአገልግሎቱ አጋር መስራቾች መካከል አንዱ የሆነው ዶክተር ኤርሚያስ ካቻ ከተናገረው በጥቂቱ አስደምጠን ወደ ውይይታችን እንመልሳለን።
በሳም ሰዓት እረፍት ሲኖረኝ እንዲሁም በእረፍት ሰዓቴ ፖድካስቶች አዳምጣለሁ እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉና በአማርኛ ለኛ ህዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። በተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልእክቶችን አያለው እና ለምን እኔ የራሴን ነገር ይሄን ነገር ባረግ አብሮኝ የሚሰራ ሰው ባገኝ የሚል ሀሳብ ነው ይሄንን ነገር የጀመርኩት እና ፍጹምንም ሄጄ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው።
ዶክተር ኤርሚያስ ካቻን የሰማ ነው የጤና ወግ የተሰኘው አውታር አሁን ደግሞ ተቋም ሆኗል፣ ተባባሪ አጋር መስራች ነው። ወደ ዶክተር ፍጹም ወደ አንተ ልመለስና ብዙ ባለሙያዎች በችሎታዬ እኔም የሆነ ነገር ማድረግ እፈልጋለሁ፣ በልምዴ የሆነ አውታር የሚሳካለት መርሃ ግብር መዘርጋት እፈልጋለሁ ይላሉ። ነገር ግን ስለ አጀማመሩ እንዲሁም ደግሞ ውጤታማ የሚሆንበትን መንገድ በማወቅና እሱን በመሞከር ጉዳይ እርግጠኞች አይደሉም። እርግጠኝነትን እንዴት ማምጣት ይቻላል? እንዴትስ ነው መጀመር የሚችሉት? ከእናንተ ልምድ ተነስተስ የተወሰኑ ምክሮችንና ሀሳቦችን አቀብለን።
ያነሳው ጥያቄ በጣም ኢምፖርታንት ነው፣ በጣም አስፈላጊ ነው። ለምንድነው ብዙ ነገሮች ይጀመሩና ይቋረጣሉ? እና ይህንን ፕሮግራም ስንጀምር የኔም የዶክተር ሚያስን ፍራቻ የነበረው ሌሎች ጊዜ ተጀምረው እንደሚቀሩ ነገሮች እንዲሆን አንፈልግም። ጊዜያችንን ወይም እንትናችንን ሪሶርስ የምናወጣበት ነገር ከሆነ ቀጣይነት ያለው ስትራክቸር ያለው ነገር እንዲሆን እንፈልጋለን ብለን የጀመርነው እና ዋናው ለዛ የሚያስፈልገው ፓሽን ቻለ። ፓሽን ማለት ያው ይህን ነገር ማድረግ ፈልጋለሁ የሚለው ስሜታችን ነው። ፓሽንን ከዲሲፕሊን ጋር ካላያያዝ ነው። ዲሲፕሊን ማለት በየቀኑ ለዛ ነገር ለሚያስፈልገው ነገር የሆነ ነገር መስራት፣ አንድ ጊዜ ሰጥቶ ዞር ማለት አይደለም። በየጊዜው ክትትልና የሚያስፈልገው ነገር ላይ መጨመር ያስፈልጋል። እና ዲስፕሊን ካለው ነገሮች ይሳካል። ስለዚህ የጤና ወግ ከጀመረበት እስካሁን ለመቀጠል የቻሉ ባለው ዲስፕሊን ብዙ ቅዳሜና እሁዶች እዚህ ነገር ያው ጊዜያችንን ማጥፋት አለብን፣ ግን ውጤታማ እንዲሆን እስካሁን ድረስ እንዲቀጥል አድርጎበት ነው። ወደፊትም እንዲቀጥል የምንፈልገው ተቋማዊ ይዘት እንዲኖረው ዲስፕሊን ያስፈልጋል። የምንፈልገው እኔ እና ዶክተር ሚያስን ከኛ ጋር በብዛት የሚሰሩ ከናይት ቢሰው በተለይ ፕሮግራማችንን ኮኦርዲኔት በማድረግ ብዙ የምታግዘን ዶክተር ብሩክ ብዙ አሉ፣ ዶክተር ስንሳይ፣ እነዚህ ሁሉ አይተው የመጡት ለምንድን ነው? በየጊዜው የምንሰራቸው ነገሮች አናቆመም፣ ወይም ደግሞ የአንድ ጊዜ ብቻ አይደለም በተከታታይነት ስለምንሰራቸው። ስለዚህ እኛም ባንኖር ቀጣይነት ያለው ተቋማዊ የሆነ ነገር እየመሰረት የሚሄደው እና ለሌሎች የምለው የምትጀምሩት ነገር የአንድ ጊዜ የወረት መሆን የለበትም። ሎንግ ተርም ፕላን ያስፈልገዋል። ከዛ ደግሞ ዲስፕሊን ያስፈልገዋል። በመጨረሻ ደግሞ በመሰረቱት ሰዎች ላይ ዲፔንድ ማድረግ የለበትም። እኔ ባልኖር፣ ዶክተር ሚያስ ባልኖር፣ ሌሎች ዋና አስተባባሪዎች ባይኖሩ ይሄ ነገር የሚቋረጥ መሆን የለበትም። ከታይነት ይኖር ይቀበል ያን ይኖር የሚችለው ደግሞ ተቋማዊ ነገር ሲገነባ ነው። ስለዚህ እያንዳንዱ ትናንሽ ፕሮጀክት ጀምራቸው መጀመሪያ ጥያቄ ኦኬ አንተ ባትኖር ማን ይሄን ፕሮግራም ራን ማድረግ የሚችለው? ስለዚህ ከታለን እንዴት ነው መካሄድ የሚችለው? ያንን የሆነ ኦርጋናይዜሽናል ስትራክቸር አስቀምጠን ነው የምንጀምረው እና ስለዚህ ሰዎች ቢተኩሉ እኛ ባንኖርም የሚቀጥል ነገር መስራት የምንችለው ዲስፕሊን ሲኖረን እና ኦርጋናይዜሽናል ስትራክቸር ክርስቲያን
ወራ ነው ብዬ ነው ማሰበው። መልካም። እንግዲህ ዶክተር ፍጹም ለበርካታ ዓመታት ፔንሳልቬኒያን ጨምሮ በተለያዩ የዩናይትድ ስቴትስ ከተሞች በሕክምና ባለሙያነት አገልግለሃል። በሥራ ልምድህ በስካሁን ቆይታ አሜሪካውያን ሲተገብሯቸው አያያቸው ኢትዮጵያንም ይዋሳቸው በሀገራቸው ቢመክሯቸው ከመትላቸው ከጤና ጉዳይ ጋር የተያዙ ሐሳቦች ፍልስፍናዎች ሊሆን ይችላሉ ወይንም ደግሞ የቴክኖሎጂ ውጤቶች መካከል ስለተወሰኑት እስቲ ንገረን።
መጀመሪያ አንድ ትኩረት ተደርጎ እንዲሰራበት እንፈልገው ምናልባት ወደ ሕክምና ተቋማት ስንመጣ ሐኪሞችና በታካሚዎችና በፋሚሊዎች መካከል ያለው ንግግር እዚህ በጣም ሪስፔክትፉል በደንብ ኢንፎርሜሽን እንሰጣለን፣ መረጃ እንሰጣለን። በዚህ ምክንያት የታመመው እንደዚህ ነው የሆነው፣ በዚህ ቀን ወደ ቤት ሊሄድ ይችላል፣ የምንሰጠው መድኃኒት እንደዚህ እንደዚህ ነው የሚለውን አይነት በደንብ በዝርዝር ነው። እና ያ ኮሚኒኬሽን ጋፕ በጣም ያለ ይመስለኛል። አንድ በጣም መስራት አለበት ብዬ ማስበው ብዙም ሰው እኛ ሀገር ባለው ሕክምና ጥሩ ነገር ቢሰራም እምነት የሚያጎልበት ኮሚኒኬሽን ላይ ብዙ አንሰራም። መጥቶ በቃ ታክሞ ይወጣል እና ከሐኪሞች ወይም ከጤና ባለሙያዎች የሚሰጠው መራ በጣም ጋፕ ስላለው መስራት ያለብን ነገር ታካሚዎቻችንን ወይም ደግሞ የታካሚዎችን ቤተሰቦች በደንብ መረጃ የመስጠት ባህል በደንብ ቢዳብር ደስ ይለኛል። በትምህርት በኩል ጥሩ ትምህርት አለ። እዚህ ሀገር መጥቶ የሚሰሩ ኢትዮጵያ ባለሙያዎች በደንብ ሰክሰስፉል ናቸው፣ ብዙ ቦታ ላይ ውጤታማ ሲሆኑ እናያለን። እና የሕክምና ትምህርቱ ጥሩ ከሚባሉት ነገሮች አንዱ ነው። ምናልባት በቅርብ ጊዜ ከብዛት አኳያ እንደዚህ አይነት ችግሮች ሊኖሩ ይችላሉ፣ ግን ብዙ ጊዜ ወደዚህ የሚመጡ ኢትዮጵያ ባለሙያዎች በሚሰሩበት ቦታ ውጤታማ ናቸው። ቴክኖሎጂን በተመለከተ ብዙ ጋፖች አሉ። በእርግጥ ግን ሕክምና ላይ የሚያስፈልጉት ዋና ዋና ቤዚክ ነገሮች ከተሟሉ ቴክኖሎጂን ማሟላት ይቻላል ባይነኝ እና አንድ እኛም የምንሰራበት አንድ ነገር ብዙ ሜንተርሺፕ ፕሮጀክትም ካዘጋጀንበት ነገር ይሄ ኮሚኒኬሽን ክፍል ነው እና ሰዎች እምነት እንዲያድርባቸው እዛም በሚደረግላቸው ነገር ደስተኛ እንዲሆኑ የመጀመሪያ ዋ ነገር ኮሚኒኬሽን ነው እና እሱ ላይ መስራት አለብን። ልንሰራም ልንሻሻልም እንችላለን ብዬ ማስበው እሱ ነው።
እጅግ በጣም አመሰግናለሁ ዶክተር ፍጹም ጥላሁን። ትውልድ ኢትዮጵያውያን የኢትዮጵያን የጤና ዘርፍ ይበልጥኑ ለማሳደግ ምን አይነት ሚና መጫወት ይችላሉ በሚለውና በተያያዥ ጉዳዮች ላይ ሀሳብን ስላቀበልከን በእጅጉ አክባሪ ነን። በጣም እናመሰግናለን። መልካም ቀን ይሁንልህ። በሌሎች ጉዳዮች በሌላ ቀን ሌላ ውይይት ላይ እንደምንገናኝ አስባለሁ። በጣም አመሰግናለሁ በአድማጮች ስም።
በጣም አመሰግናለሁ እኔም ስለጋበዝከኝ። መልካም ምሽት ለሁሉም አድማጮች።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። እዚህ ጋር በሙዚቃ አረፍ እንበል። አዲስ ለገሰ በቅርቡ የለቀቀው ጥዑም ዜማ ነው፣ እንጃ ይሰኛል።
ከአገር ከሞላ ሰው የምለው አንቺን
ከአሜሪካ ድምጽ ጋር ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን። ቀጣዩ ዘገባ ደግሞ የተጎዱ ሴቶችን መንፈስ ስለሚያድሰው የደስታ መንደር ይነግረናል። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ ህመም ያገገሙ ሴቶች ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነ ልቦናና የሥራ ፈጠራ ስልጠና ያገኛሉ። ስልጠናው ህይወታቸውን ለመቀየር እንደሚያስችላቸው የሚገልጹት ሰልጣኞቹ የራሳቸውን ህይወት ተሞክሮ በማጋራት ፌስቱላን ለመከላከል ለአካባቢያቸው ነዋሪዎች ግንዛቤ እንደሚፈጥሩም ተናግረዋል። በአረንጓዴ የተሸፈነው የማዕከሉ ገጽታ በቆይታቸው መንፈሳቸው እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ።
ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቃ አካባቢ የሚገኘው ደስታ መንደር በሐምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሐምሊን ፌስቱላ 5 ማዕከላት ህክምና ያደረጉ ሴቶች የስነ ልቦና ህክምናና የሥራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ ይያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገ ራማምጣቷን የምትገልጸው የ37 አመቷ መልካም ታከለ ትገኛለች።
ሐምሌ ከሚባለው አኪን ቤት ከባህር ዳር ነው የታከሙ። እግዚአብሔር ያቆያቸው ማየንም ብትሞትም ነፍሷን ይማረው። ከብዙ ችግር ነው በሶስት ወር ነው የታከሙ። የተሰራ 3 አመት ነው በወሊድ የተነሳ ነው። ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በሷ ስብሰባ ከተባለ አንቀርም ይያልነ ነው በየሀገራችን የመጣነ ደሮነኝ መሰለጥን። አሁንም ቢሆን ከሀገሬ ላይ ደሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም ርስት ለማነሳሳት ነው ሙከራዬ።
እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም የፌስቱላ በሽታን ስለመከላከል ለአካባቢዋ ነዋሪዎች በመታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች።
እግዚአብሔር ተመስገን እኛ በሶስት ወራችን ድነናል። እኔም አዝን 20 አመት 25 አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንት ወዳጄ ነው ብዬ የቀረብኩት ሰው የጠላኝ ሰዓት አለ። ለእለት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ሀለልም የጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅድዬ በቃ ከየት ታሽገው እንዳይሞቱ ለማስተማር እቅዳለኝ። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሆኖ ይቀራል? እስመሳችን ለምን አንማማርም? እስመሳችን ለምን አንተዛዘዝም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር የተደፈው አይበቃንም?
ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች።
በአደገኛ ምጥ ፌስቱላ ያጋጠመኝ እኔ አላውቅም ነበረ። ይሄን ህክምናውን አላውቅም። ከዛ በፊት 8 ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በኃይል ነው ወደኛል ያንከባከባ። ከዛ ታከምኩ ዳንኩ። ከዳንኩ በኋላ አራተኛ ነው። በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ዶሮም ነበረ ዶሮ ነበረ እንደዚህ አይደለም ያላወቅኩት ብዙ ነገር አውቄያለሁ። እኔ ለኔ ብቻ አይደለም ለአካባቢው ሁሉ ህውቀቴ ይጠቅመኛል ብዬ ሰራለሁ፣ ሁሉንም ነገር ሰራለሁ።
በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳምም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ።
ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ ያሳክማለሁ። የማያደር አለብኝ እናታችን ናት። ወደ አራት ሰዎች ባህርዳር አምጥቼ አስገብቼ አምባሳደርነት ተሾሜ እነሱን አሰልጥኛለሁ፣ እንትን ብያለሁ፣ አሳክሜያለሁ። ታክመው ሀገራቸውን ገብተው ዛሬ እያመሰገኑ ነው ያሉ አራት ሁላ።
እድሜያቸው ከ50 እንደሚልቅ የሚያውጉት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ።
አሁን በዶሮ እርባታ እየሰለጠነ ነው ያለነ። ያሉትም አሰልጣኞችም ጥሩ ናቸው፣ እያካፈሉነ ነው። እኛም እውቀት እየወሰድነ ነው። ከደነዛ ያው ለመስራት ነው እኛ እቅዳችን ማለት ነው።
ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች።
አሁን ላይ በዚህ ግቢ ውስጥ 73 የሚሆኑ ሰልጣኞች አሉ። ከሀረር፣ ከይርጋለም፣ መቱ፣ ባህር ዳር ሴንተራችን ወደዚህ ይላካሉ። ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው። እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው፣ ምንም አይነት የገቢ ምንጭ የሌላቸው፣ ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴይሪ ፋርም አለን፣ ወተት ልማት እንትን፣ እሱንም አብረው ጎን ለጎን ማስኬድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ። ውመንስ ኦፕን ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም፣ እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት።
በተለያዩ ሀገር በቀል እጽዋት የተሸፈነውና በአዕዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የስራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች።
ሕክምና ያው እየተከታተሉ ነው። አሁንም ግን ያው ሕክምናውን ጨርሻለሁ። ያው እዚህ ነው ያለሁት። አየሩን ቆንጆ ነው። ስሜቴ ምንም ገልጬም አልዘልቀውም። እኔ አሁን ከዚህ ውስጥ የተቀመጥኩ 19 ዓመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደግኩት፣ ደስታ መንደር ማለት ነው። እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት።
በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትዕግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየዓመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትዕግስት ታብራራለች።
እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድን ነው? አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል እና በጣም ቁርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው፣ እዛ እንትን ይላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ 7 ሰዓት አካባቢ ተሰባስበው ምሳቸውን ከበሉ በኋላ እዛ ጋር ኢንተርቴይን ያደርጋሉ። ብቻቸውን መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበረች፣ በቃ ከህመሜ ማምለጫ ነበር ማድረገው፣ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ እና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበር ዌይቲንግ ፔሽንቶች የነበሩት እና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ ጅስራ ሲሰሩ እዛ አካባቢ ላይ። ሌላው የሚያቁትን ትተውት የመጡትን ነገር የሚያቁት ነገር እዚህም መኖሩ ባዳነት አይሰማቸው ቶሎ ይላመዳሉ።
በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ፣ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ህክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ሲያሜው በማዕከሉ ለሚገኙ ተገልጋዮች ደስታን ሐሴትን የሚፈጥር ስፍራ ነው። ለአሜሪካ ድምጽ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር።
ኬኔዲን ለቀደመው ዘገባ በእጅጉ እናመሰግናለን። በማዳመጥ ላይ ያላችሁት የአሜሪካ ድምፅ ነው። ገና በሁለት ዓመት ዕድሜዋ ወደ ዩናይትድ ስቴትስ በመጓዝ ኑሮዋን በዚያ ያደረገችው ቅድስት ተስፋዬ ሕክምና ያጠና ሲሆን ኢትዮጵያ ውስጥ ለስድስት ወር አገልግሎት መጥታ በዚያው ለመክረም ቆርጣለች። ቅድስት የነሄል ዘሰኘ ከስነ ተዋልዶ ጋር የተያያዙ እውቀቶች የሚገበዩበት የወሊድ መከላከያና ሌሎች መድኃኒቶች የሚገኙበትና ከሕክምና ባለሙያዎች ጋርም የሚወያዩበት የስልክ መተግበሪያና የጥሪ ማዕከል አሰናድታለች። ኤደን ገረመው ከየነሄልዝ መስራች ቅድስት ተስፋዬ ጋር ቆይታ አድርጋ ተከታዩን አሰናድታለች።
ኢትዮጵያውያን ሴቶች የሀገሪቱን ግማሽ የሚሆነውን የህዝብ ቁጥር የሚይዙ ሲሆን ከነዚህ ውስጥ 27 በመቶ የሚሆኑት በ18 ዓመታቸው፣ ሌሎች 40 በመቶዎቹ ደግሞ በ19 ዓመታቸው የመጀመሪያ ልጃቸውን እንደሚወልዱ የኢትዮጵያ የህዝብ ጤና ጥናት መረጃዎች ይጠቁማሉ። እነዚህ ሴቶች ታዲያ ያላቸው የስነ ተዋልዶ እውቀት ከሳህራ በታች ካሉ ከሌሎች ሀገራት ሴቶች አንጻር እምብዛም ነው ትላለች የኔሄልዝ መተግበሪያ መስራችና ስራ አስኪያጅ ቅድስት ተስፋዬ።
አሁን ገና አዲስ ነን፣ ገና ኤርሊ ስቴጅ ስታርታፕ ነው የምንባለው። ግን ጥናታችን ኦልሞስት ከአንድ አመት በላይ የሚፈጀብን ለማወቅ ኤግዛክትሊ ማን ማንን ለማገልገል እንደምንፈልግ በምን መንገድ ብናደርገው ነው የሚጠቅመው የተሻለ የሚሆነው የሚለውን ነገር በደንብ ጥናት አጣጥተን ነው እየመጣ ነው። ጥናቱን ስናየው ኢትዮጵያ ብቻ አይደለም ያየ ነው፣ ከሳብሳሃራን አፍሪካ ውስጥ ምን አይነት የሚጎል የትምህርት ወይም የእውቀት ሊደራለ ብለን ስናይ ከሳብሳሃራን አፍሪካ ኢትዮጵያ ዝቅተኛ ስኮር ያመጣው በኖሌጅ ላይ ኢትዮጵያኖች ሴቶች ነበሩ። ከሌላ ቀደም እንደ ከኬንያ፣ ከዩጋንዳ፣ ከታንዛኒያ፣ ከጋና ስናይ እና ይሄ ያለኛ ነገር የሚያስደነግጥ ነው። ይሄ የሚያክል ፕሌሽን ኖሮ ሴቶች ብዙ ነገር አለማወቃቸው ብዙ ጤናቸውን እየጎዳ እንደሆነ። ሁለተኛ ነገር ደግሞ ኢትዮጵያ ላይ 24.4% ሴቶች አሉ አንመት ኒድ ያላቸው። ይህ ምን ማለት ነው? 24.4% የቤተሰብ እቅድ ያስፈልጋቸው ፕሮዳክት ወይም ኢንፎርሜሽን የላቸውም እና አይጠቀሙም ያስፈልጋቸው ነገር። ስለዚህ ይሄ ምን እያደረገ ነው? ፈርቲሊቲ ሬቱን በጣም ሀይ እያደረገው ነው። ሴቶች ባይፈልጉትን እርግዝና አርግዘው እየወለዱ ነው። ያው እንደምናውቀው ደግሞ እንደዚህ ሲሆን ብዙ ልጆች ከቤተሰብ ውጭ ተወልደው ወይም የጎዳና ላይ ህይወት እንደሚኖሩ እያየን ነው። ይህ እንዳለ ችግር ስለሆነ በእነዚህን እንደ ዋና ነገር አይተን እንዴት አድርገን ነው ፕሮፐርሊ አንድ ሰው ለመውለድ ሲፈልግ ቀድሞ እቅድ እንዲያወጣ የሚያስፈልገው መድኃኒት ካለ እሱን እንዲጠቀሙ፣ እርጉዝ ከሆኑም እና ወይም ልጅ መውለድ ካልፈለጉ ደግሞ ፕሮፐርሊ ምን ማድረግ እንዳለባቸው የሚለውን ትምህርቱን በዛ ሼፕ ያደረገ ነው። ሴቷ ራሷ ምርጫዋ የእሷ እንዲሆን ሁሉን ነገሯን ራሷ ላይ ራሷ ምርጫ እንዳላት እና የሚያስፈልጋትን ነገር ደግሞ ራሷ አውቃ ተምራ የሚጠቀመውን ነገር መጣ ልትጠቀም የሌለው ሀገሮች።
ይህንን ህልም ይዛ የተነሳችው ቅድስት ተስፋዬ ገና በልጅነቷ ወደ ዩናይትድ ስቴትስ በመጓዝ በዛ ያደገ ሲሆን ኢትዮጵያ ውስጥ ለስድስት ወር ያህል አገልግሎት መጥታ በዛው መቅረቷን ትናገራለች። የመጀመሪያ ዲግሪዋን በማህበረሰብ ጤና ሳይንስና ዓለም አቀፍ የጤና ተግባቦት እንዲሁም ሁለተኛ ዲግሪዋን ደግሞ የሕክምና ትምህርት መርሃ ግብር ቀረጻ በዩናይትድ ስቴትስ ሰርታለች። ቅድስት የኔ ሄልዝ የሚል ተቋም የከፈተች ሲሆን በዋናነት ተቋሙ ሊሰጣቸው ስላሰባቸው አገልግሎቶች እንዴት አስረዳለች።
ዋናው እቅዳችን የኔ ሄልዝ ላይ የሴቶችን ስነ ተዋልዶ ጤና ማሻሻል ነው። ቴክኖሎጂ ጠቀምን በሞባይል ስልክ የተሰራ አፕሊኬሽን ሴቶችን አክሰስ እንዲያገኙ ያስፈልጋቸውን መድኃኒቶች የተለያዩ እየሰራ ነው ያለ ነው። አሁን አንደኛው ነገር እኔም እንዳልኩሽ ሐኪም ቤት ውስጥ ነበር የምሰራው። ጤና ላይም ብዙ ነገር ፍላጎቱ አለኝ ለመስራት እና ጳውሎስ እያለው ራሱ ብዙ ችግሩን ሴቶች ላይ በጤና በኩል ያለውን አየዋለሁ። ሴቶች አርግዘውም ሲመጡ መድኃኒትም አለመኖሩ ትንሽ ነገር ባለማግኘታቸው እንደሚቸገሩ ቀጥታው ላይ ነበር። ሁለተኛ ነገር ደግሞ ራሴም ሴት ነኝ። ሴት ስለሆንኩም አውቃለሁ ቻለንጅ ኢትዮጵያ የኖርሽ መድኃኒት ያስፈልገሽ ወይም ሐኪም ቤቱ ፋርማሲው እንዴት አድርጎ እንደሚያስተናግድ ሴቶችን አየዋለሁ እና እንደ አሜሪካ እኔ እንዳደኩት አልነበረ። አሜሪካ እያለሁ አቤስ ሁሉም ነገር እንደፈለግሽ ታገኛለሽ፣ ፕሮዳክት አያልቅም፣ ትምህርትም ካስፈለገሽ ማወቅ ከፈለግሽ የሆነ ነገር በነፃነት ነው የምታገኘው። እዚህ ሀገር ግን ይከብዳል። ከሀገሩ ላይ ያለውም ቻለንጅ አለ። ይኸው ገና እያደገ ያለ ሀገር ነው፣ ግን ደግሞም ስቲግማም አለው። በሶሳይቲ ያለው ስቲግማ ሴቶች የሚያስፈልጋቸውን ነገር እንዳያገኝ ያደርጋል። ስለዚህ በዛ ምክንያት ለምን ራሴ ራሶች ከሆነ ለምን አንድ ነገር ማድረግ አንችልም? እኛ ሁላችንም የጤና ባለሙያ ስለሆነ የሆነ ለውጥ ማለት እንችላለን ብለን ጥናት አጥንተን ከዛ ወደ የኔ ሀውዝን እንድንሰራ አደረገ።
የኔ ሄልዝ በስድስት ቋንቋዎች እንደሚሰራ እና ከዚህ በተጨማሪም ከስልካቸው መተግበሪያውን ማውረድ ለማይችሉም ከማሪስቶፕስ ጋር በመሆን በቀጥታ የስልክ ጥሪ በመቀበል አገልግሎት እንደሚሰጥም ቅድስት አስረዳለች።
ሞባይል አፕሊኬሽንን እንድንሰራ ሰርተን ቴስት እንድናደርገው በደንብ ሴቶች እንዲጠቀሙ ተደርጎ እንዲሰራ አደረግን። እሱን አሁን ጨርሰን አሁን ደግሞ ወደ ሙሉ ለሙሉ ኦፕሬሽን ለመግባት ነው እቅዳችን። ገና ሙሉ ለሙሉ አልጀመርም ኦፕሬሽን ነው፣ ግን ዋናው እቅዳችን እንዳልኩሽ ለሴቶች አክሰስ ትምህርት እና ሰፖርት ላይን ለመስጠት ነው። እና ሶስቱ ነገር ምንድን ነው? የሴቶች እውቀትን ስለጠቃቸው ከሰጤናቸው የሚያጠናክር ፖርታል አለ አፕሊኬሽን ላይ። ከዛ ደግሞ ልክ እንደ ፋርማሲ የዲጂታል ፋርማሲ ያለው አፕሊኬሽን ላይ ሴቶች እዛ ላይ ገብተው የሚፈልጉት መድኃኒት ካለ የሚያስፈልጋቸው እቃ ካለ ከዛ ውስጥ እንዲገዙ ያደርጋል። ሾፒንግ ኦንላይን ሾፒንግ ያደርጋሉ። ሶስተኛው ደግሞ ከሜሪስቶፕስ ኢንተርናሽናል የሚባል ትልቅ ምሳለ እዚህ ሴቶች ላይ የሚሰራ ኢትዮጵያ ውስጥ እና ከእነሱ ጋር በመተባበር ኮል ሴንተራቸውን መጠቀም ስለ ሴቶች ሞባይል ስልክ የሌላቸው ካሉ ወይም በስልካቸው መጠቀም ካልቻሉ ደውለው ጠቄ ካላቸው መጠቀ ይችላል። የነርስ አገልግሎት ካስፈለጋቸው በስልክ እሱ ማለት እንዲችሉ ነው የምናደርግ ያለ ነው።
የኔ ሄልዝን ለማቆም ሆነ በተጨማሪ ሴቶች ላይ ያሉትን የመረጃና የመድኃኒት እጥረት ችግሮችን ለመፍታት ይህንን ድርጅት በምታቋቋምበት ጊዜ ያጋጠሟትን ተግዳሮቶች ቅድስት እንዲት ትዘረዝራለች።
ነገር ስንጀምረው እስካሁን ድረስ ያየ ነው አንደኛው በሞባይል አፕሊኬሽናችን ዋናው ሰርቨሳችን ይህ መሆኑና ኢትዮጵያ ላይ ደግሞ የፖሊሲ ላንድስኬፑ ዲጂታል ላይ እና ዲሊቨሪ ላይ በተለይ ሴቶችም አሁን የሆነ ነገር ሲያዙ ቤታቸው ድረስ ለማድረስ እንፈልጋለን በዲሊቨሪ እና ይሄ የዲሊቨሪ እና የዲጂታል መጠቀሙ የፖሊሲ ፍሬምወርኩ ገና በጣም አይደለም ኢትዮጵያ ውስጥ በፋርማሲቲካል ሰፕላይ ላይ። ስለዚህ ትልቁ ቻለንጅ እንዴት ብለን ነው ፖሊሲ ያው እንዴት አድርገን ነው አዲስ ነገር ስለሆነ እሱን ነው በመንግስት በኩልም እንዲፈቀድ ማድረግ ሴቶቹ የሚጠቀሙ አዲስ ነገር ስለሆነ ኢንፎርሜሽንን በደንብ ዲስትሪቢዩት ማድረጉ ቻለንጅ ነበረ። ግን አብረን ከጤና ጥበቃ ጋርም ከተለያዩ አካሎች ጋር መወያየት እና እየሰራን ስለሆነ አግዞናል ማስተካከል።
የኔ ሄልዝ ሴቶች የንጽህና መጠበቂያዎችና እንደ ቫይታሚን ያሉ ሌሎች ቀለል ያሉ መድኃኒቶች የሚያገኙበትን አካባቢ የሕክምና ጣቢያ መረጃዎችንና ከስነ ተዋልዶ ጋር ተያይዘው ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት እንደሆነና ከሳምንት በኋላም በሰፊው ስራ እንደሚጀምር ቅድስት ተስፋዬ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምፅ የእሁድ ምሽት ዝግጅት ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን። ከኢትዮጵያ ወደ ዩናይትድ ስቴትስ ስንመለስ በዩናይትድ ስቴትስ በሚገኙት ስታንፈርድ እና ፕሪንስተን ከፍተኛ የትምህርት ተቋማት የሚያስተምሩ መምህራን በጋራ ያካሄዱት ጥናት ነባር ተወላጆች ከሆኑ አሜሪካውያን ይልቅ በስደት ከየትኛውም ዓለም የሚመጡ ተማሪዎች በትምህርታቸው ለስኬት እንደሚበቁ ያሳያሉ። ወላጆቻቸው በስደት የመጡ ተማሪዎችም እናትና አባቶቻቸው ከሀገራቸው ይዘውት በሚመጡት የትምህርት ደረጃና ልምድ ምክንያት በትምህርታቸው የተሻለ ድጋፍ እንደሚያገኙም አመላክተዋል። ይህ ምን ያክል እውነት ነው ስትል ስመኝሽ የቆየ በትምህርታቸው ለስኬት የበቁ ትውልደ ኢትዮጵያውያንና ኢትዮጵያውያንን ለማሳያነት አነጋግራለች።
ሮቤል ልዑል ሰገድ ላለፉት 6 ዓመታት የሁለተኛ ደረጃ ትምህርቱን ከተከታተለበት የፎርክ ዩኒየን ወታደራዊ አካዳሚ ባለፈው ሳምንት ሲመረቅ በትምህርቱ ከፍተኛ ውጤት ከማስመዝገብ በተጨማሪ የተመራቂ ተማሪዎቹን ወክሎ ንግግር አድርጊም ነበር።
First, I would like to thank God for giving me my loving mother who sacrificed so much for me.
በመጀመሪያ ዛሬ እዚህ እንድቆም የረዳችኝን እናቴን እግዚአብሔር ስለሰጠኝ አመሰግናለሁ። በፉማ በነበረኝ የስድስት ዓመታት ቆይታ ይዣቸው የተጓዝኳቸውንና በሕይወት የምኮራባቸውን እሴቶችን እንድቀርጽ የረዱኝን ቤተሰቦቼን እንዲሁም ጓደኞቼን ስለሰጠኝ አመሰግናለሁ።
ሮቤል በትምህርት ቤት ቆይታው የሚታወቀው በጎበዝ ተማሪነቱ ብቻ ሳይሆን በትምህርት ቤት ውስጥ በነበረው የአመራር ብቃትና ከትምህርቱ ጎን ለጎን በሚያደርጋቸው ተሳትፎች መሆኑን መምህራኖቹም ይመሰክራሉ።
እዚህ ትምህርት ቤት ውስጥ ማስተማር ከጀመርኩ ከሶስት ዓመታት በኋላ ነው ሮቤል ወደዚህ ትምህርት ቤት የገባው። የሚወደድ የሰባተኛ ክፍል ተማሪ ነበር። ስነ ጥበብና ቲያትርን አስተምሬያለሁ። በኔ ክፍል በመማሩ ደስተኛ ነበርኩ። ከትንሽ ልጅነት ወደሚከበር ወደሚወደድና ኃላፊነት ወደሚሰማው ወጣትነት ሲያድግ ማየቴ ከምኮራባቸው ነገሮች አንዱ ነው።
በአሜሪካን ሀገር የሚገኙት ስታንፎርድ እና ፕሪንስተን ከፍተኛ የትምህርት ተቋማት በጋራ ያጠኑት ጥናት ልክ እንደ ሮቤል ከየትኛውም የዓለም ክፍል በስደት ወደ አሜሪካን ሀገር ከመጡ ወላጆች የተወለዱ ወይም በቀጥታ በስደት የመጡ ተማሪዎች ከአሜሪካዊ ወላጆች ከሚወለዱ የተሻለ በትምህርታቸው ለስኬት እንደሚበቁ ያሳያል። እንደ ምክንያትም ስደተኞች ከሀገራቸው ይዘውት የሚመጡት አላማ፣ ጽናትና የትምህርት ደረጃ እንደ ምክንያት እንደሚጠቀስ ያስቀምጣል። የሮቤል እናት ወይዘሮ የትናየት እሳቱ እንደ አውሮፓውያን አቆጣጠር በ1987 በስደት ወደ አሜሪካን ሀገር ከመጣች በኋላ በትምህርቷና በሙያዋ የተሳካላት ሲሆን ከሮቤል በተጨማሪ ታላቅ ወንድሙንም ለተመሳሳይ ስኬት እንዴት ማብቃት እንደቻለች እንዴት አስረዳለች።
የኔ ልጆች ጋይድ ያደረኳቸው በቃ የሚፈልጉትን አውቃለሁኝ ወይም ጠይቃለሁኝ። ከዛ ውጪ የሚፈልገው ነገር ምን እንደሆነ ተረድቼ ወደ የሚፈልገው ኢንስቲትዩት ወስዳለሁ። ለምሳሌ ስፖርት ሊሆን ይችላል፣ የማንበብ ባህሪን ለማዳበር ሊሆን ይችላል። የምንፈልጋቸው ነገሮች በሙሉ እጃችን ላይ እንዳሉ ሁልጊዜ አስታውሳቸዋለሁ። ነገር ግን እነሱን ለመጨበጥ የምናልፍባቸው መንገዶች አሉ። እነዛን ለማድረግ ፈቃደኛ ስንሆን ብቻ ነው የምንጨብጠው። እንደ ውጭ ሀገር ዜጋ፣ እንደ ሁለተኛ ዜጋ፣ እንደ ጥቁር ህዝብ ልናሸንፍ የምንችለው ሁለቴም ሶስቴም ደግመን ሰርተን በማሸነፍ በማሳየት በማረጋገጥ ብቻ ነው እንጂ እኔ ከዚህ ጋር ነው የመጣሁት፣ እከሌ ከዛ ነው የመጣው፣ ይችለዋል ምናምን ብለን በመናገር ብቻ ሳይሆን ስራ እንደሚያስፈልገው እና ወርክ ኤቲክሱ ላይ ነው እኔ ብዙ ነገሮች ከታች ጀምሮ ስታስይዣቸው የእነሱ ይሆንና ኖርማል ነገር መስሏቸው ሁልጊዜ አንድ ነገርን ሲመኙ የሚጠበቀውን ከነሱም አብረው እንዲያዩት አድርጊያለሁ።
ይህ ጥረቷ ተሳክቶ ዛሬ ልጆቿ የደረሱበትን ስኬት ስትገልጸው ታዲያ እጅግ በጣም አርኪ ነው ትላለች።
123 ዓመት እድሜ ያለው ትምህርት ቤት ውስጥ ነው ሁለቱንም ልጆቼን ከሰባተኛ ክፍል ጀምሮ ፕራይቬት ስኩል ነው ያስተማርኩትና ትምህርት አሰጣጡም የተለየ ነው። በዛ ሁኔታ ውስጥ አልፈው ልጄ የመጀመሪያው ከኢትዮጵያውያኖች ዝርያ ውስጥ ያንን ትምህርት ቤት ሊደር ሆኖ አስተዳድሮ ከ300 በላይ ተማሪዎችን ቀርጾ የወጣበት ጊዜ ነው። በ18 ዓመቱ ከኢትዮጵያን ሄሪቴጅ ለመጀመሪያ ጊዜ ደ ነምበር ዋን ሊደር ተብሎ ደ ነምበር ዋን ስቱደንት ፍሮም ደ ኢንታየር ስኩል ሆኖ የወጣበት ጊዜ ነው። ሌላኛው ልጄ 21 ዓመቱ ደግሞ በ120ኛው ዓመቱን ትምህርት ቤቱ ሰለብሬት ሲያደርግ ለመጀመሪያ ጊዜ ከኢትዮጵያዊ ሄሪቴጅ ግራጁዌት ያደረገ ነው። ሁለቱም በራሳቸው አንደኛ ወይም የመጀመሪያ ሆነው የወጡባቸው ነገሮች አሉ።
ወይዘሮ የትናይት ለራሷም ስኬት ሆነ ልጆቿ ዛሬ ለደረሱበት የትምህርት ደረጃ መሰረት የሆናት በኢትዮጵያ ስታድግ በቤተሰቦቿ ውስጥ ለትምህርት ሲሰጥ ያየችው ዋጋና ወደ አሜሪካን ሀገር ከመጣች በኋላ በኖረችበት ህብረተሰብ ትልቅ ቦታ ለመድረስ ትምህርት ያለውን ቦታ በመረዳቷ እንደሆነም ትገልጻለች።
ጥሩ በጣም ረድቷል። ከአባቴ ጀምሮ የአዲስ አበባ ዩኒቨርሲቲ ምሩቅ ስለሆነ ቤተሰቡ በትምህርት ያምራል። ትምህርት ቤት ውስጥ ገብተው ትምህርታቸውን የጨረሱ ሰዎች ናቸው በቤተሰባችን ውስጥ ያሉት እንጂ ትምህርት ቤት አልሄድም ብሎ የሚያልሄደ ሰው የለም። አካባቢ ያሉት ሰዎች ናቸው ለእኔ ህይወት መለወጥ ኮንትሪቢዩት ያደረጉት፣ እኔም አይቻቸው እንድለወጥ። ከዛም አልፌ ደግሞ ያለፍኩባቸው ነገሮች ያንን እነግራቸዋለሁ፣ አንዳንዱ እንዴት ከባድ እንደነበረ ስቲል ደግሞ ጥቁር ሰዎች መሆናችሁን እንዳትረሱ እና ጥቁር በመሆናችሁ ደግሞ ስቲል እኔ ቤቢ አራቴ እጥፍ ማሳየት ካለብኝ እናንተ ሁለቴ ማሳየት ሊኖርባችሁ ይችላል። ለምን መስራት እንዳለባችሁ ማወቅ አለባችሁ። ምንም የሚሰጣችሁ ነገር የለም። ኢቨን አቺቭ አድርጋችሁ እንኳን ወደኋላ ልትቀሩ ደሞዝ ላይ ጨመርላችሁ ሁሉ ይችላል። ምክንያቱም እኔ ኤክስፔሪንስ ያደረኩትን ነው የምነግራቸው።
ከቅርብ ጊዜ ወዲህ ሁለቱ የአሜሪካ ፓርቲዎች ከሚከራከሩባቸው ጉዳዮች አንዱ የስደተኞች ጉዳይ ነው። ስደተኞች ወደ አሜሪካ ሲመጡ ሸክም እንደሚሆኑ፣ ለወንጀል መጨመር ምክንያት እንደሆኑና የመሳሰሉ ክሶች ይቀርቡባቸዋል። የስታንፎርድና ፕሪንስተን ትምህርት ቤቶች ጥናት ግን የሚያሳየው እውነታው ተቃራኒው መሆኑን ነው። በኢትዮጵያ የመጀመሪያና ሁለተኛ ድግሪያቸውን ተምረው ዶክትሬት ድግሪያቸውን ለማግኘት ወደ አሜሪካን ሀገር ዩኒቨርሲቲ ኦፍ ኦሪገን ያቀኑትና አሁን በሚኒሶታ የሚገኘው ሃምሊን ዩኒቨርሲቲ የኮሚኒኬሽን የትምህርት ክፍል ረዳት ፕሮፌሰር ሆነው የሚያገለግሉት ዶክተር እንዳልካቸው ጫላ በተለይ ስደተኛ ተማሪዎች ለምን ስኬታማ እንደሚሆኑ እንዲህ ያስረዳሉ።
አንደኛው ከኢትዮጵያ ወይም ከሌላም ታዳጊ ሀገራት የሚመጡ ሰዎች የሚመጡበት ምክንያት ትምህርት እድል ፍለጋ፣ የተሻለ ኑሮ ፍለጋ እና በዚህም ከመጡ በኋላ ደግሞ ያለውን እድል አሟጦ ለመጠቀም ያለ ቁርጠኝነት አለና በዛ የተነሳ ይመስለኛል።
የሀገሩ ተወላጅ ነባር አሜሪካውያንስ በትምህርት ያላቸው ስኬት ከስደተኛ ተማሪዎች ለምን ያነሰ ይሆናል? ዶክተር እንዳልካቸው ምላሽ አላቸው።
እዚህ ሀገር ደግሞ ነባር የሆኑ ሰዎች ያደጉበት አካባቢ በሁሉ ነገር የተሻለ ነው። የማህበራዊ አገልግሎቱም፣ የትምህርቱም አገልግሎት፣ የጤናውም፣ ሌሎችም እድሎች በጣም ያሉበት ስለሆኑ የነበሩበት አካባቢ ብዙ ጥረት ሳያገኙ በትንሽ ጥረት ብቻ በርካታ ስኬት ማድረግ የሚችሉበት ሁኔታ ነው የተፈጠረው እና በዛ የተነሳ ብዙ ሰዎች አዲስ ከመጡ ሰዎች ጋር የፉክክር ውስጥም አይገቡም። ሌላው ብዙ የአማራጮች አለው እዚህ ሀገር ሰው በትምህርት ብቻ አይደለም፣ ከትምህርት ባሻገር ሌሎችንም የስራ መስኮች ይሞክራሉ፣ ውጤታማ ይሆናል። በዛ የተነሳ ብዙ ትኩረት አይሰጡም። ከኢሚግራንቱ ግን ያለው አማራጭ ትምህርት ነው። በትምህርት ውስጥ ደግሞ የሚፈጠሩ የስራ እድሎች፣ የኮሚኒኬሽን ወይም የተግባቦት ክህል እድገቶች አሉ። በዛ የተነሳ ውጤታማ ጎልቶ የመታየት ሁኔታዎች ይፈጠራሉ። ዳታውን የሚያመለክተው ያንን ነው።
ጥናቱን ያጠኑት የኢኮኖሚ ባለሙያዎች እንዳመለከቱት ስደተኞች የሀገሩ ተወላጆች ሊሰሯቸው የማይፈልጓቸውን ስራዎች በመስራት የሀገሪቱን ኢኮኖሚ ክፍተት እንዴት መሙላት እንደቻሉም አመልክተዋል። በቀጣይ አሜሪካ ስደተኞችን በተመለከተ ልትከተል የምታስበውን ፖሊሲ ከመቅረጿ በፊትም በጥናታቸው ያገኟቸው ግኝቶች ግምት ውስጥ እንደሚገቡም ተስፋ ያደርጋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። የአሜሪካ ድምፅ ነው በማዳመጥ ላይ ያላችሁት። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ ምሽት መሰናዶ ባለፈው ቅዳሜ እንደ አውሮፓውያኑ አቆጣጠር ግንቦት 28 ከወር አበባ ተያያዥ ንጽህና ቀን ታስቦ ውሏል። ይህን ዕለት ምክንያት በማድረግ ቆንጅታዬ አዲስ አበባ ውስጥ የወር አበባ ንጽህና መጠበቂያ በማምረት ስራ ላይ የተሰማረች ስራ ፈጣሪ አነጋግራለች። መሰናዶውን ሰምተን እንመለስ።
ኢትዮጵያ ውስጥ በጣም ችግር አለ። ምክንያቱም በአሁኑ ሰዓት ያለው የኑሮ ውድነትም አለ። በዛ ላይ ደግሞ ተማሪዎች ከክፍለ ሀገር ወደ አዲስ አበባ የሚመጡ ዩኒቨርሲቲ ተማሪዎች አሉ። የቀን ሰራተኛው አለ። ይሄ የሞዴስ ነገር ሁሉንም ይመለከተዋል። በተለይ ከተማ ውስጥ ብቻ ነው እንጂ ይሄ ነገር ተደራሽነት ያለው። ክፍለ ሀገር ብትሄጂ አንድ ሴት በሶስት አራት ቀን ከቤት የምትወጣበት ከትምህርት ቤት የምትቀርበት ሁኔታ ነው ያለው። የዋጋው ጉዳይ በቀን በቀን እንኳን ሞዴሱ ሁሉም ነገር በየቀኑ የሚጨምርበት ነው እና ብዙዎቹ አሁን ባለንበት ሁኔታ እንደውም ሶስት አራት ያላት ሴት ያላት ልጆች ከትምህርት ቤት የሚቀሩበት ነው። እንደዚሁም ደግሞ በአሁን ሰዓት አሁን የሚጣለውን 50 ብር አካባቢ ከአቅም በላይ ነው። 50 ብሩ ደግሞ ወይ ለአንድ ለአስር ቀንም ላይጠቅማት ይችላል። እንደ ሴቱ ይለያያል። ላይበቃ ይችላል።
አንቺ የምትኖሪው ከዚህ ቀደም ሆላንድ እንደነበረ አጫውተሽኛል። ኢትዮጵያ ከገባሽ በኋላ በተደጋጋሚ ጥቅም ላይ የሚውል የማይጣል የወር አበባ ንጽህና መጠበቂያ የሚያመርት ኩባንያ መስርተሽ በዚህ ስራ ላይ ተሰማርተሻል። መቼ ነው ይህን የጀመርሽው? እንዴትስ ወደዚህ ስራ ልትገቢ ወሰንሽ?
ድርጅታችን አምስተል ፋስት ፉድ ቪጂቴብል ማኒፋክቸሪ ፒኤልሲ ይባላል። ሁለት አይነት ስራ ነው የሚሰራው። ጥህናውን እንግዲህ ከድሮ ከነበርኩበት ሁኔታ ላይ አዳሪ ትምህርት ቤት ነበር የተማርኩት። በዛ ጊዜ ካለው ችግርና እኔም ልመጣ ወደ አዲስ አበባ ስመጣ የጫንኩት ነገር የመጀመሪያው ሞዴስና ዳይፐር ነው። እኔ በመጣሁበት ዘመን 2003 አካባቢ ብዙ ሱፐር ማርኬትም የለም። ይሄ ሞዴስ የሚጣለውም ይብን ብዙ አደል አልነበረም። እስቲ ቆይ የራሴን ነገር ላድርግ ብዬ ያው ፕላን አወጣሁኝ። ትልቁ ነገር ምንም ማርኬቱ ነበር። ማርኬቱ እንዴት ነው እንደ ሌሎቹ ሞዴስ ገበያ ላይ ልውል የሚችለው የሚለው ነበረ ትልቁ ማሳመን የታገልኩበት። ኦልሞስት 3 አመት ለህብረተሰብ እንዴት አድርገን የሚለው ነገር ብዙ አጨቃጭቆናል። ምክንያቱም የሚታጠብ ሞዴስ ነው፣ ስትያቸው ጨርቅ ነው ይሉሻል። አንዳንድ ነገር ስኪን ሪሴሽን አንዳንድ ነገር ይሰራልን ስትዩ ብቃቱ የለንም ይሉሻል። ከ3 አመት በኋላ ፓተንት ራይት አገኘሁኝ። የመጀመሪያው የሞዴስ አምራች ተባልኩ። 14 አመት ኦልሞስት ሊሞላኝ ነው። ትግል ላይ ነን። ብዙ ነገር መንግስታዊ መስሪያ ቤቶች ትምህርት ሚኒስቴር እንዲገባበት እንፈልጋለን። ጤና ጥበቃ እንዲገባበት እንፈልጋለን። ገቢዎች ከታክስ ፍሪ እንዲሆን እንፈልጋለን። ከ3 አመት በፊት ዩኒሴፍም ብዙ ነገር ይጥር ነበረ። ይቺ ማኒስትሬሽን አጂን ቀን ትመጣለች፣ በሆነው በሆነው በሻይ ቡና ያልቃል።
ስለዚህ በቂ ትኩረት አላገኘም እያልሽኝ ነው?
አላገኘም።
ይሄንን አንቺ የምታሰሪውን የምታመርችውን የወር አበባ ንጽህና መጠበቂያ ቀደም ሲል እንደውም ነካ አድርገሽው ነበረ። አንዳንዶች የቆዳ ማሳከክ ይፈጥርብኛል የሚል ነገር ያነሳሉ፣ ነገሩም አልተለመደም የሚል ነገር አንስተሽ ነበር እና በምን አይነት መሰራት እንዳለበት መመረት እንዳለበት ይህንን የመሳሰለውን የቆዳ ችግር እንዳይፈጥር በሚገባ የሚሰራ መሆኑን እንደ ምን ያህል ጊዜ ፈጅቶብሽ እንዴት አይነት ክትትልና ጥናት አድርገሽ በየትኛው መንገድ ማምረት እንደሚገባ እንዴት ልትወስን ይቻልሽ? በየትኛው መንገድ ሄድሽ?
ኮተንን ነበር የመረጥኩት። ምክንያቱም ገበያ ላይ የሀገራችን በጣም ብዙ ኮተን አምራቾች ነን። ኢቭን ኤክስፖርት እናደርጋለን። ጥጥ በደንብ ይመረታል። ምንድን ነው ግን ለውጦ ማቅረቡ ላይ ነው እኛ ጋር ችግሩ። ፕሮዳክሽን እንዴት አድርገን የሚመች አድርጎ ማቅረቡ ፊኒሽንጉ ላይ ነው ችግሩ። እኔ ላይ ሆነ የነበረው ትልቁ ነገር ያው የንጽህና ነገር ስለሆነ ሴቶቹ፣ እኔም ራሴ ሞከርኩት፣ ብዙ ሰዎች አስሞከርኩኝ፣ ባለሙያም ተሞከረው እና ኮተኑ ፖሊስተር ምናምን ብናደርገው አንደኛ አብዞርቬሽን የለውም፣ ሁለተኛ ኮተኑ ምንም አይነት ሪቴሽን የለውም እንደ ፓንት ኮተን ፓንቶች ነው የምንጠቀመው። ስለዚህ ተመረመረ። ይሄ ስኪን ሪቴሽን ስሩልኝ ነበረ
የቆዳ ማሳከክ ነገሮች
ከጤና ጥበቃ ጋር ቆዳ አላርጂክ ላይ ሞዴሱ ሰውነትን ሲነካ የማያሳክክ መሆኑን እንዲታወቅ ነበረ የተፈለገው። ትልቁ ነገር እሱን ምንም አይነት የሚያሳክክ እንደሌለበት ጤና ጥበቃ አረጋግጦ ሰጥቶኛል።
መልካም፣
በሱ በጣም አመሰግናቸዋለሁ።
አዲስ አበባ ውስጥ ነው የሚመረተው?
አዲስ አበባ ውስጥ ነው የሚመረተው።
በመጠን ምን ያህል ታመርታላችሁ? ምን ያህል ተጠቃሚ ጋር ይደርሳል?
እኛ አሁን በጣም ብዙ ቦታ ነው ተጠቃሚዎቹ፣ ተማሪዎች አሉ፣ አሁን ደግሞ ብዙ ተፈናቃዮች አሉ፣ ሪፊጂዎች አሉ፣ ሞዴስ የማይስማማቸው ሴቶች አሉ። ብዙ ልበልሽ፣ አሁን መዘዞ ላይ ሰሜን ሸዋ ላይ የዛሬ 10 አመት አካባቢ ወንድም ፋውንዴሽን የሚባል አለ። እሱም እንደነገርኩሽ ትምህርት ቤቶች ላይ ነው የሚሰራው። በጣም ብዙ ነገር ላይ ብዙ ነገሮች ተሰርቶላቸዋል። ተማሪዎች ላይበራሪ ያላቸው፣ ገርልስ ክለብ አላቸው፣ የመጸዳጃ ቦታ አላቸው። በተጨማሪም ሞዴስ ይሰጣቸዋል፣ የሚታጠብ ሞዴስ ማለት ነው። ድሮ አንድ ተማሪ 3 ቀን 4 ቀን አመመኝ፣ ሆዴን አመመኝ ወይም አልችልም ብላ የምትቀር ናት። አሁን ግን 3 ቀን ደግሞ ውጤታቸው እንደዛው ይቀንሳል። አሁን ግን ተማሪዎቹ ሪዛልታቸው ወደ 90 ቤት ነው የገቡት። ዩኒቨርሲቲ ድረስ የገቡ ተማሪዎች አሉ።
የማሪዮድ የወር አበባ ንጽህና መጠበቂያ መስራች ወይዘሪት እመቤት ታደሰ ታምሩ ጋር የተደረገው ውይይት አላበቃም። ቀሪውን ክፍል በሌላ ጊዜ ይዘን እንመለሳለን። ለዛሬው እናመሰግናለን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ዘገባዎቹን በማስተናዳት አብረውን ከተሳተፉት መላ የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። የምንሰናበታችሁ በተወዳጁ ድምፃዊ ሚካኤል በላይነህ አሸነፈ በተሰኘ ሙዚቃ ነው። መልካም ምሽት ይሁንላችሁ።